ይህ የምስራዊ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን ይክበር ይመስገን። አገኘው በዚህ ዝማሬ ስላገለገለንም እግዚአብሔር በኑሮው አብዝቶ ይባርከው። እንደምን አመሻችሁ ክብራን አድማጮቻችን። እግዚአብሔር ይክበር ይመስገን። ያለፉትን ቀናት ሁሉ በሰላሙ ስጠብቆን ደግሞ እንደገና በዚህች በተወደደች ሰዓት እንድንገናኝ ፈቃድ ሆኗልና ጌታን እጅግ አድርገን እናመሰግናለን። በዛሬው ምሽት ክፍለ ጊዜያችን እንግዲህ ተከታታዩን የኢዮብን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። ወደዚያ ወደ ዋናው ትምህርታችን ክፍል ከመላፋችን አስቀድሞ እግዚአብሔርን እስቲ እናመስግን። ጌታ ሆይ እጅግ አድርገን እናመሰግናለን። በነበርንበት ስፍራ ሁሉ ያለፉትን ቀናት በሰላም ውስጥ ስለተበከን እንደገና ደግሞ ይህንን ድል ሰተ በፊት እንድንቀርብ እግዚአብሔር አምላካችን ሆይ ምሕረትህ ስለበዛልን እናመሰግናለን። ጌታ ሆይ በዚህች ምሽት ከቃልህ ጌታ ሆይ ለመማር ቀርበናልና አስተማሪውን መንፈስ ቅዱስህን ላክልን። እግዚአብሔር አምላካችን ሆይ በሰማነው እውነት ደግሞ መኖር እንድንችል እርዳን። ጌታ ሆይ ሰሚዎች ብቻ ሆነን ካንተ መንገድ ደግሞ ፈቀቅ ብለን ካንተ መንገድ አፈንግጠን እግዚአብሔር ሆይ አንተን እንዳናሳዝን በራሳችንም ላይ ደግሞ ፍርድን እንዳናመጣ እባክህ ጠብቀን፣ ምከረን፣ አቁመን። እግዚአብሔር አምላካችን ሆይ በደላችንን መተላለፋችንንም ሁሉ ይቅር በለን። ስለ ዘላለማዊና ስለ ኃያሉ ስምህ ስትል ስማን። አሜን። ክቡራን አድማጮች ባለፈው ክፍለ ጊዜ ጥናታችን እንደምታስታውሱት ከምዕራፍ 8 ሹሃዊው በልዳዶስ ያደረገውን የመጀመሪያ ንግግር ከተመለከተን በኋላ ወደ ምዕራፍ 9 ተሸጋግረን ኢዮብ ለበልዳዶስ የሰጠውን መልስ ስንመለከት ነበር። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኢዮብ ምዕራፍ 9 ቁጥር 32ን ተመልከቱ። መጽሐፈ ኢዮብ ምዕራፍ 9 ቁጥር 32ን አውጡ። አድማጮቼ እዚሁ አዲስ አበባ ከተማ ውስጥ በጓደኞች ያማካይነት ከተዋወቅኳቸው ከበርቴ ነጋዴዎች ጋር ጤናማ የሆነ ግንኙነት ነበረኝ። ከመካከላቸው አንዱ ምንም እንኳን የቤተ ክርስቲያን አባል ቢሆንም ደፋርና እግዚአብሔርን የማይፈራ ሰው ነበር። ታዲያ አንድ ቀን ከዚህ ሰው ጋር ስንጨዋወት ሳለ አበበ አለኝ፣ ሁልጊዜ ሰዎች ሁሉ ኃጢአተኞች ስለሆኑ ወደ ክርስቶስ መምጣት አለባቸው በማለት ስትናገር ሰማለው ሲል ተናገረኝ። እንዲህ ያለውን ነገር እኔ አበበ በፍጹም አላምንም አለኝ። ቀጠላ አደረገና እኔ የማምነው ሰዎችን በመርዳት ነው፣ ለብዙዎችም የሥራ ዕድል አስገኝቻለሁ። ስለዚህም እነርሱም ሆኑ ቤተሰቦቻቸው የሚበሉትን አግኝተዋል። ምናልባትም ይህ አንተ ከምትሰብከው ሃይማኖት ሳይሻል አይቀርም ሲል ድፍረት በተሞላ አነጋገሩ ተናገረኝ። ወዳጆቼ እናንተ ብትሆኑ እንዲህ ላለ ሰው ምን ትመልሱለታላችሁ? በወቅቱ ከዚህ ሰው ጋር መከራከሩን አስፈልጊ ሆኖ ስላላገኘሁት ዝም ማለትን መረጥኩ። በኋላ ግን ይህን ሰው ለማግኘት ያደረግኩት ተከታታይ ሙከራ ሳይሳካልኝ ከስራው ጋር በተያያዘ ሁኔታ በማጭበርበር ወንጀል ታስሮ መባረሩን ሰማው። በተደረገው ምርመራ መሰረት ይህ ሰው መንግስትን ብቻ ሳይሆን የስራ ጓደኞቹንም ጭምር ሲያጭበረብር መኖሩ ነበር የተደረሰበት። ከሰራተኞቹ አንዱ ስለዚህ ሰው የነገረኝን በፍጹም አረሳውም። ለተራቡ ሰዎች ምግብ ማስገኘት ቀርቶ ያገኘውንም ይወስድብን ነበር አለ ስለዚህ ሰውዬ ሲናገረኝ። በጣም የሚገርመው ደግሞ ከዚያ ሰው ጓደኞች ጥቂቶችን ጣያቸው ነበር። የጌታ ፈቃዱ ሆኖ ወገኖቼ ከመካከላቸው አንዱን ወደ ክርስቶስ የማምጣት ዕድል አግኝቻለሁ። እግዚአብሔር ይክበር ይመስገን። ዋናው ችግር ሰዎች ስለ እግዚአብሔር ያላቸው የተሳሳተ ግንዛቤ ነው። በእግዚአብሔር ፊት መቆም የሚያስችላቸው ጽድቅ ያላቸው ይመስላቸዋል። ኢዮብ ሲናገር ወደ እግዚአብሔር ፊት መቅረብ ብችል እንኳ እኔ ያላስተዋልኩትን ነገር ሊያይብኝ ይችላል፣ ያኔ ታዲያ የምሰጠው መልስ አይኖረኝም ብሏል። ይህንን ደግሞ ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 9 ቁጥር 16 ቁጥር 17 ቁጥር 18 ቁጥር 19 እና ከቁጥር 20 ተመልክተናል። ዛሬ ደግሞ አለፍ ብለን ከቁጥር 32 እንጀምራለን። እስቲ እናንብበው። እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደኔ ሰው አይደለም ይላልዮ። እርሱ እንደኔ ሰው ቢሆን ኖሮ ፊት ለፊት አነጋግረው ነበር ነው የሚለውዮ። ወገኖቼ እግዚአብሔር የሰውን ሥጋ ለብሶ የተገለጠውን በዚህ ምክንያት ነበር። በክርስቶስ በኩል ሰው ወደ እግዚአብሔር መቅረብ ይችላል። ማንም ቢሆን በራሱ ጥረት የእግዚአብሔርን መመዘኛ ማሟላት አይችልም። የእግዚአብሔርን መስፈርት ማሟላት የቻለ ኢየሱስ ክርስቶስ ብቻ ነው። ጠቅላላ መጽሐፍ ቅዱስን ብንመረምር ከክርስቶስ ሕይወት ምንም ኃጢአት ወይም በደል ማግኘት አይቻልም። ኢየሱስ ለእኛ ኃጢአት መስቀል ላይ ሞተ፣ በሞቱ አዳነን። ኢዮብ የሚናፍቀውም እንዲህ አይነቱን አዳኝ ነበር። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ ይላል ኢዮብ። ቁጥር 33ን ይመለከቷል። በእግዚአብሔርና በርሱ መካከል ምንም መካከለኛ ለመኖሩ ኢዮብን ቅር አሰኝቶታል። አንድ እጁን እኔ እጅ ላይ፣ ሌላውን ደግሞ እግዚአብሔር እጅ ላይ አድርጎ ምን ነው የሚያወያየን ሰው በተገኘ ይላል ኢዮብ። ከአዲስ ኪዳን እንደምንመለከተው ጳውሎስ ለወጣቱ አገልጋይ ለጢሞቴዎስ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከልም አንድ መካከለኛ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው በማለት ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ልብ ይሏል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ተመልከቱ። ምንኛ አስገራሚ እውነት ነው ወዳጆቼ! ኢዮብ እንዲህ ያለ መካከለኛ ለማግኘት ምንኛ አጓጉቷል! እስቲ አሁን ደግሞ ወደ ምዕራፍ 10 ተሸጋግረን ቁጥር 1ን እንመልከት። ነፍሴ ሕይወቴን ሰለቸቻት፣ የሐዘንን ጉርጉሮዬን እለቃለሁ፣ በነፍሴ ምሬት እናገራለሁ ይላል ኢዮብ። መካከለኛ የሚሆነው በእግዚአብሔር ፊት እርሱን የሚወክል ሰው በመጥፋቱ ኢዮብ ከነፍሱ ምሬት ነበር የሚናገረው። ሕይወት አታክቶታል። የሚናገረውም ምንም ስሜቱን ሳይደብቅ ነው። እግዚአብሔርን እንዲለዋለው ይላል ቁጥር 2 ላይ። እግዚአብሔርን እንዲለዋለው አትፍረድብኝ፣ የምትከራከረኝ ለምን እንደሆነ ንገረኝ ሲል ይናገራል። ብዙም ሳይቆይ እግዚአብሔር ለዚህ አባባሉ መልስ ሲሰጠው እንመለከታለን። ኢዮብን በተመለከተ እግዚአብሔር የሚናገረው ነገር አለው። በዚያም እያንዳንዳችን የራሳችንን ሕይወት ማየት እንችላለን። ቁጥር 3 ልታስጨንቅና የጅህን ሥራ ልትንቅ የኃጢአትን ስምክር ልታበራ በአንተ ዘንድ መልካም ነውን ሲል ይናገራል። ብዙ አመጸኞች ወገኖቼ ተደላድለው እየኖሩ እርሱ ለምን ያን ያህል መከራ እንደሚቀበል በፍጹም ኢዮብን ሊገባው አልቻለም። ዳዊትን ግራ ሲያጋባው የኖረውም ይኸው ነበር። ይህ ጥያቄ እኔንም ግራ ያጋባኛል። አንዳንድ ቅዱሳን መከራ ሲፈራረቅባቸው፣ አንዳንዶች ግን ግልጽ ኃጢአት እያደረጉ ተመቻችቶ ሲኖሩ መለከታሉ። ይሁን እንጂ ወገኖቼ ውሎ አድሮ እነዚህ ሰዎች የጃቸውን ሲያገኙ ተመልክቻለሁ። ያም ሆኖ ለጊዜውም ቢሆን ማንኛችንም ግራ መጋባታችን አይቀርም። ይህ መጽሐፍ ብዙ የሕይወት ጥያቄዎችን ያነሳል። በደንብ ተከታተሉት። ቁጥር 4ን ተመልከቱ። በውኑ የሥጋ ዓይን አለህን ወይስ ሰው እንደሚያይ ታያለህን ይላል ኢዮብ። ኢዮብ በጣፈንታው ያጉረመረመ ነው። በትክክለኛ ማንነቴና ምንነቴ እግዚአብሔር ያውቀኝ ይሆንን ያየኝስ ይሆንን እያለ ይጠይቃል። ወዳጆች በትክክለኛ ማንነታችንና ምንነታችን የሚያውቀን አምላክ አለን። ምክንያቱም ያዳኝ አንድ ወቅት እኛ የለበስነውን ሥጋ ለብሶ ነበርና ስሜታችንንና ድካማችንን ሁሉ ያውቃል አምላካችን። እግዚአብሔር ይክበር ይመስገን። ምናልባት ስንገፋ፣ ምናልባት ስንወድቅ፣ ምናልባት ስንጎሳቆል፣ ምናልባት አንድና ሁለት እያልን የምንቆጥረው ነገር ቋጠሮ ሳያገኝ ቀርቶ እንበሳጭ ይሆናል። ምናልባት ትካዜ ያጠቃቃን ይሆናል። ምናልባት ደግሞ በአንዳንድ ነገሮች ትክሻችን ጎብጦ ሊሆን ይችላል። አዎ ኢየሱስ ክርስቶስ እንደኛው ሥጋ ለብሶ ነበረ። ስለዚህ የኛን ብሶት የኛን ችግር የሚያውቅ አምላክ አለንና ለርሱ ሁሉንም ነገር እንተው። ጌታ ኢየሱስ ስሜታችንንና ድካማችንን ሁሉ ያውቃል። እግዚአብሔር ይክበር ይመስገን። አበበ ዛሬ የከበደህ ነገር ምንድነው? ልጅ አበበ ዛሬ ሲያስተከዘህ ነገር ምንድነው ይለኛል። እናንተንም እንዲው ይላችኋል። በእውነት የሚሰማ ጆሮን እግዚአብሔር ስላለው አዎ ብንናገር እርሱ ያዳምጣል። ምናልባት እግዚአብሔርስ ረስቶኛል፣ እግዚአብሔርስ የኔን ነገር ፈጽሞ አይመለከትም እንል ይሆናል። አይደለም ወዳጆቼ፣ እስቲ ከዮ ብዙ የምንማረው ነገር አለና ዝም ብለን እንከታተል። እኛነታችንን በዚህ በእግዚአብሔር ቃል ውስጥ ማየት አለብን። አለፍ ብለን አሁን ደግሞ ከቁጥር 5 እስከ 7 ያለውን ስፍራ እንመለከታለን። ወይስ ክፋቴን ትፈላልግ ዘንድ ኃጢአቴንም ትመረምር ዘንድ ዘመንህ እንደ ሰው ዘመን ነውን? ወይስ ዓመታትህ እንደ ሰው ዓመታት ናቸውን? ከዚህም በላይ በደለኛ እንዳልሆንኩ ከእጅህም የሚያድን እንደሌለ አንተ ታውቃለህ ይላል ኢዮብ። በሕይወቱ ይህን ያለ ትልቅ የሚባል ኃጢአት እንደሌለ ኢዮብ ክርክር እያቀረበ ነው። ኃጢአተኛ ለመሆኔን እግዚአብሔር ራሱ ያውቃል። ያም ሆኖ ግን ከእጁ የሚያስጥለኝ የለም። ለምን በእንዲህ ያለ መከራ እንደማልፍም የምሰጠው መልስ የለኝም ነው የሚለው ኢዮብ። ኢዮብ ወዳጆቼ ስለ ራሱ ጥቂት የተጋነነ አመለካከት ያለው ይመስላል። እግዚአብሔር ደግሞ የጎደለውን ትሕትና ሊያስተምረው ነው። ወገኖቼ ማንኛችንም ብንሆን ማምሻውን ትዕግሥተኛ ወይም ትሑት ሆነን አናድርም። ትሕትና የመንፈስ ቅዱስ ፍሬ ሲሆን በብዙ ውጣ ውረድ ውስጥ ነው የሚገኘው። ይህን ልብ እንድትሉልኝ ይፈልጋለሁ። እዚህ ላይ ነው ቁም ነገሩ። ልብ በሉ፣ ማንኛችንም ብንሆን ዛሬ ሌሊቱን ወይም ማምሻውን ትዕግሥተኛ ወይም ትሑት ሰው ሆነን አናድርም። ትሕትና የመንፈስ ቅዱስ ፍሬ ሲሆን፣ ልብ በሉ፣ ትሕትና የመንፈስ ቅዱስ ፍሬ ሲሆን በብዙ ጣውረድ ውስጥ ነው አልፈን የምናገኘው። እግዚአብሔርም ኢዮብን የትህትናንና የመታገስን መንገድ ሊያስተምረው ነው የፈለገው። ያው ደግሞ ብዙ መታሸትን ይጠይቃል። ይገርማል። የእግዚአብሔር አሰራር አያስደንቃችሁ? ምን አዲስ ኪዳን ስለ ኢዮብ ትዕግስት ይናገራል። ኢዮብ እንደታገሰ ሰምታችኋል ይላል። ከዚሁ ጋር በማያያዝ ደግሞ ጌታ እጅግ የሚምር የሚራራም መሆኑን ሰምታችኋል የሚልን ቃል እናነባለን። እስቲ በኋላ ያዕቆብ ምዕራፍ 5 ቁጥር 11ን ተመልከቱ። ያዕቆብ ምዕራፍ 5 ቁጥር 11ን በኋላ ተመልከቱ። በመሰረታዊ ባህሪው ኢዮብ ትዕግስተኛ ሰው አልነበረም። ኢዮብ ትዕግስትን የተማረው ከብዙ ውጣውረድና ልምምድ በኋላ ነበር። እንግዲህ እኔና እናንተን እግዚአብሔር አንድን ነገር የጎደለንን ነገር እኛ የነከስንበትን ነገር ሊያስተምረን ሲፈልግ በብዙ ውጣውረድ ውስጥ ያሳልፈናል። ስለዚህ ዝም ብለን ተነስተን እኔ ምን አጠፋው እኔ ምን በደልኩ ማለት የለብንም። እግዚአብሔር የራሱ የሆነ አሰራር አለውና ዝም ብለን የጌታን የእጁን ማዳን እንጠባበቅ። ቁጥር 19ን ተመልከቱ። እንዳልነበረ በሆንኩ ከማኅፀንም ወደ መቃብር ባወሰዱኝ ይላል። በፈተና ወቅት ኢዮብ ሞትን እንኳን ተመኝቷል። ከነበረበት መከራ የሚገላግለው ሞት ብቻ እንደሆነ አስቧል። ኢዮብ በትንሣኤም ያምናል። ምክንያቱም የሚበጀኝን ያው እንደሆነ አውቃለሁ፣ በዚያን ጊዜ ከሥጋ የተለየቼ እግዚአብሔርን እንዳያውቃለሁ ይላል። የሚያስደንቅ አባባል ነው። ኢዮብ ምዕራፍ 19 ከቁጥር 25 እስከ 26 ያለውን ስፍራ ተመልከቱ። ኢዮብ ምዕራፍ 19 ከቁጥር 25 እስከ 26 ያለውን ስፍራ በኋላ ተመልከቱ። አሁን ባለበት ሁኔታ ግን ባይወለድ ይሻለው እንደነበር ነው የሚናገረው። ተረስቶ ተዘንግቶ ቢቀር ይመርጥ እንደነበር ይናገራል። ይህን ለማለት ኢዮብ ብቸኛው ሰው አልነበረም። ኤልያስ እንደዚያ ያለበት ጊዜም ነበር። ዮናስም እንዲሁ ተመሳሳይ ቃል ተናግሯል። ማንም ይበለው ማንም የጠቀማቸው ነገር እንደሌለ ግን ግልጽ ነው። ምን ነው ባልተወለድኩ ማለቱ ጊዜ ከማባከኑ ውጪ ምንም የሚፈይደው ነገር የለውም። ሞትን ስለተመኘ የሞተ ሰው ማናውቅም። ብዙ ጊዜ ደግሞ ሰዎች ሞትን የሚመኙት ውሸታቸውን ነው። እኔ ይገርመኛል። ሞት ጨክኖ ሲመጣባቸው መኖርን ይፈልጋሉ። ምናልባትም ኢዮብ ካለበት መከራ ቢወጣ ኖሮ ሞትን ይመኝ እንደነበር እጠራጠራለሁ። አሁን ግን በነፍሱ ያለውን ምሬት እያፈሰሰ ነው። ምንም እየደበቀ ወይም ወደ ኋላ የሚለው ነገር የለውም። ብዙ ቅዱሳንም እንዲሁ ወዳጆቼ የልባቸውን አዘንና ምሬት ያፈሳሉ። ሁላችንም ብንሆን እግዚአብሔር ኢዮብን ባስተማረበት ሁኔታ ያስተምረናል። እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ ለዘላለም የተመሰገነ ይሁን። በእውነት ከዚህ ከኢዮብ ሕይወት እግዚአብሔር ለኔና ለናንተ የተናገረ ነገር አለው አይደለምን? ብዙ ነገር አስተምሮናል። እግዚአብሔር ብዙ ነገር እየመከረን ነው። እግዚአብሔር በብዙ ነገር መንገዳችንን እያቃና ነው። በኢዮብ ላይ አንፍረድ። ኢዮብ እንዲህ ስለበደለ ነው አንበል። አዎ እኔና እናንተ ምንም ባልሰራንበት ምንም ባላወቅንበት ጊዜ ስንፈተን ሳለ እግዚአብሔር ደግሞ ሊያስተምረን የሚፈልገው ነገር አለውና አንበሳጭ፣ አንናደድ። እግዚአብሔር ለምን ረሳኝ ብለን በምሬት ቃል ተነስተን በእግዚአብሔር ላይ አናጉረምርም። እግዚአብሔር አዎ ይመክራል፣ እግዚአብሔር ይገስጻል። እኛ ደግሞ ሰሚዎች ልጆቹ ሆነን በፊቱ እንገኝ። እስቲ ወገኖቼ ከዘማሪው ከወርቅ አለማው ጋር ምከረን እያልን እናዚም።
ከረኝ ደመቀ መክረህን አልተለ ለኔካ ደበቀህ የሚበጀኛለም መክረህላኔ ተርላይ ሰር አትም መካሬ ነው። አቤቱ ጌታ ሁሌ ምራኝ አታርቀኝ መከረኝ ወርቅና በር ይለቀ አቤቱ ምክርህ ነው እጅግ ደንቅ ምከረኝ ምክርህ አልተለም ለኔ ጋር ተበቅህ የሚበጀኝ የለም የሚበጀኝ የለም ጌታ ሆይ እኔ ያንተ ነኝ መክረን እመርጣለሁኝ መንፈስ ቅዱስህን ባዳምጥ ወደ እውነት እደርሳለሁ ምከረኝ
ወርቃለማው በዚህ ጡመ ዜማ ስላገለገለን እግዚአብሔር አብዝቶ ይባርከው። አዎ ትልቁና አስፈላጊው ነገር ለኔና ለናንተ እግዚአብሔርን ምከረኝ ብንል የተሻለ ነው። ከዚህ የበለጠ ምንም ነገር አይገኝም። ብዙ መጻሕፍቶችን ማንበብ ሊጠቅም ይችል ይሆናል። ብዙ መጽሔቶችን፣ ራዲዮኖችን ማዳመጥ ይቻላል። ብዙ ቁም ነገሮችም ሊገኝ ይችላል። ወገኖቼ እውነቱን ልንገራችሁ፣ ከእግዚአብሔር ምክር የሚበልጥ ምንም ነገር የለም። እሱ ልብን ያሳርፋል። እግዚአብሔር ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን፣ አሁን ደግሞ በቀረን ጊዜ ወደ ምዕራፍ 11 ተሸጋግረን ትምህርቱን አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ወደ ምዕራፍ 11 ተሸጋገሩ። አዎ ባለፉት ክፍለ ጊዜያት እንግዲህ ቴማናዊው ኤልፋዝ የተናገረውን ኢዮብም የመለሰውን፣ ሹሃዊው በልዳዶስ የተናገረውን ኢዮብም የመለሰውን በስፋት ስንመለከት ነበር። አሁን ደግሞ ተራው የማን ነው ማለት ነው? የንማታዊው ሶፋር ነው ማለት ነው። እስቲ አብረን እንመልከት። በመጽሐፈ ኢዮብ ምዕራፍ 11 አብይ አሳቦንን ያገኘነው ንዕማታዊው ሶፋር ለመጀመሪያ ጊዜ ያደረገውን ንግግር ይሆናል። ይህ አብይ አሳቡ ነው ማለት ነው። ለምዕራፍ 11 የምዕራፍ 11 አብይ አሳቡ ንዕማታዊው ሶፋር ለመጀመሪያ ጊዜ ያደረገውን ንግግር መግለጽ ይሆናል የዚህ ምዕራፍ አብይ አሳብ። አሁን የምንመለከተው አድማጮቼ ስለ ሶስተኛው የኢዮብ ጓደኛ ሲሆን እርሱም ሶፋር በመባል ይታወቃል። ይህ ሰው ወግ አጥባቂና አክራሪ መሆኑን ማየት ይቻላል። ልብ በሉ፣ ሶፋር ወግ አጥባቂና አክራሪ መሆኑን ከዚህ ከቃሉ እንመለከታለን። የእግዚአብሔርን እንቅስቃሴ በመለኪያ በሚዛንና በአንድ አይነት መስፈርት መለካት እንደሚቻል ይህ ሰው ያስባል። የወደፊቱን የእግዚአብሔር እንቅስቃሴ እንኳን ማወቅ እንደሚችል ይናገራል። የሚገርም ነው። ሌላው በልዳዶስ የሚባል ጓደኛቸው ደግሞ ባለፈው ዘመን ከተፈጸሙ ክስተቶች ለዛሬና ለአሁን የሚሆን ትምህርት ማግኘት ይቻላል የሚል አቋም ያለው ይመስላል። ይህንን ሰፋ አድርገን ተመልክተናል። አለቶችን ወይም ደግሞ ጥንታዊ ነገሮችን እንደሚመራመር ሳይንቲስት አይነት አእምሮ አለው። ሶፋርም እንዲሁ ተመራማሪ አእምሮ ቢኖረውም ሁሉም ነገር በስርዓትና በሕግ ይመራል የሚለው አቋሙ ላይ ነው የሚያሰምርበት። ሕግ ካለ ሕጉን ያወጣ ሰው መኖር እንዳለበት ግልጽ ቢሆንም የሶፋር ትኩረት ግን አውጪው ላይ ሳይሆን ራሱ ሕጉ ላይ ነው። ለጥያቄዎቹ መልስ መስጠት የሚችል አይነት ሰው ሆኖ ነበር ሶፋር ኢዮብን የቀረበው። ሕገኛና ወግ አጥባቂ ሰው ነው። ልብ በሉ፣ ይህ ሰው ህገኛና ወጋት ባቂ ሰው ነው። እንደርሱ እምነት ራሱ እግዚአብሔር እንኳ ለዚህ ህግ ተገዢ ነው። እስቲ ቁጥር 1 እና 2 እናንብብ። ነማታዊውም ሶፋር መለሰ እንዲህም አለ፣ በእውኑ ለቃል ብዛት መልስ መስጠት አይገባምን? ወይስ ተናጋሪ ሰው እንደ ጻድቅ ይቆጠራልን? ይላል። ከክፍሉ እንደምንመለከተው ኢዮብ በንግግር ብዛት ኃጢአቱን ለመሸፋፈን እንደሚሞክር ሰው አድርጎ ነበር ሶፋር የገመተው። ኢዮብ ግን በእንዲህ አይነት መከራ ውስጥ ያለ ሰው ምንም አይነት ሽፋን ወይም መከራከሪያ ነጥብ ማቅረብ እንደማይችል ደጋግሞ መናገሩ ይታወሳል። ሶፋር ይህን የኢዮብን አቋም አልተረዳለትም ወይም ሊረዳለትም አልፈለገም። ቃልን ወይም ንግግርን በማብዛት ብቻ እውነተኛውን ችግር ለማድበስበስ እንደሚፈልግ ነው ድምዳሜ ላይ የደረሰው። እርግጥ ነው ወገኖቼ፣ አንዳንድ ሰዎች በንግግራቸው ጮሌዎች ከመሆናቸው የተነሳ ሌላውን የማሳመን ችሎታ ይኖራቸዋል። ለነዚህ ሰዎች ዋናው ቁም ነገራቸው ሌላው እንዲያምናቸው እንዲቀበላቸው ማድረግ እንጂ የፍትህ የበላይነት አይደለም የሚታያቸው። አንዳንድ ንግግር አዋቂዎች ሐሰቱን ነገር እውነት ነው ብለው ሰዎችን ስለሚያሳምኑ ሐሰት እውነትን ያሸነፈ መስሎ ይታያል። ኢዮብ ግን በፍጹም እንደዚህ አይነት ሰው አልነበረም። እስቲ ቁጥር 3 እናለፍ ብለን እንመልከት። ትምክህትስ ሰዎችን ዝም ያሰኛቸዋልን? ብትሳለቅስ የሚያሳፍርህ የለምን? ይላል። ቀደም ብሎ ሶፋር ኢዮብን ነገርን መሸፋፈን ትፈልጋለህ ብሎት ነበር። አሁን ደግሞ አንድ እርምጃ ወደፊት በመራመድ እንዲያውም ውሸታም ነህ በማለት ኢዮብን ሲከሰው እንመለከታለን። ያሳዝናል። ይህ ሰው ባነጋገሩና ባቀራረቡ ከበልዳዶስ የከፋ ጋጠ ወጥ ነበር። በልዳዶስ ኢዮብን ግብዝ ነህ ብሎት ነበር። ውሸታም ነህ ግን አላለው። ይሄኛው ሰው ደግሞ ማለትም ሶፋር ግብዝም ውሸታምም መሆኑን ነው ለኢዮብ የሚናገረው። ሶፋር ራሱን እንደ እግዚአብሔር ሰው አድርጎ ነው የሚቆጥረው። እግዚአብሔር ወደፊት የሚያደርገውን ሁሉ የሚያውቅ ወይም ከእግዚአብሔር ጋር የተማከረ ይመስላል። የሚገርመው ነገር ደግሞ አድማጮቼ፣ ይህ ሰው ራሱን እንደ እግዚአብሔር ቤተኛ፣ ኢዮብን ግን እንደ ውጪ ሰውና እንደ ገለልተኛ ነበር የሚመለከተው። ስለሆነም የእርሱ ቃል እንደ እግዚአብሔር ቃል ስለሆነ የሚናገረውን ሁሉ ኢዮብ አሜን ብሎ እንዲቀበልለት ይፈልጋል። የሚገርም ጉዳይ ነው። እንግዲህ ይህንን ተከታይ ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ ለመቅረብ እንሞክራለን። እናንተ ደግሞ በጸሎቶቻችሁ ሁሉ አስቡ። እግዚአብሔር ደግሞ በኃይልና በብርታቱ ቃሉን እንዲገልጥልንም ጸልዩልን። አጽናኝና አበረታች የሆኑ ደብዳቤዎቻችሁ ደግሞ በየጊዜው ይናፍቁናልና በጽሑፋችሁ ወይም በደብዳቤያችሁ አትለዩን እያልን በዚሁ እንሰናበታችኋለን። በሰላም እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።